ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። እንስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ታህሳስ 10 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም ሀገር አድን ትግሉ ከተዛባ ሀገር ማጣት ይከተላል በሚል ርዕስ የቀረበውን የፍኖተ ዲሞክራሲ ሐተታ እናቀርባለን። ፍኖተ ዲሞክራሲ ስርጭቱን ከጀመረበት ጊዜ አንስቶ ኢሃፓ የትግል አቅጣጫ ሲያሲዝና ኢትዮጵያዊነት እንዲጎለበት የተቻለውን ሲያደርግ ቆይቷል። በዛሬው ዝግጅታችን ሁለት ቀደም ያሉ ሐተታዎችን እናቀርባለን። በቅድሚያ የኢትዮጵያ ህዝብ ወያኔን በተባበረ ትግሉ ከማንበርከክ የተሻለ አማራጭ የለውም በሚል ርዕስ አምሮ በለጠ ከአዲስ አበባ በ1996 ዓመተ ምህረት ያስተላለፉልንን መልእክት በመጨረሻም ከትግል ሌላ መፍትሄ ዛሬም የለም በሚል ርዕስ በ2004 ዓመተ ምህረት ቀርቦ የነበረውን ሐተታ ሰምተን ከፍላንድ ፕሮግራማችን ይጠናቀቃል።
በቤኒሻንጉል ጉሙዝና ምዕራብ ወለጋ ወሰን አካባቢ ልዩ ስሙ ቶንጎ ጎሬ በሚባል ስፍራ 18 መንገደኞችን ጭኖ ሲጓዝ የነበረ ሚኒባስ መንገድ ውስጥ በተቀበረ ፈንጂ ጉዳት ደርሶበት ከነበሩት ተሳፋሪዎች መካከል 10 ህይወታቸውን ሲያጡ ሌሎቹ ያካል ጉዳት የደረሰባቸው ወደ ቤጊ ሆስፒታል ተወስደዋል። አደጋው የደረሰው ማክሰኞ ታህሳስ 10 ቀን ከአሶሳ ወደ ቶንጎ ይጓዝ በነበረ ሚኒባስ ላይ ሲሆን ወደ ቤጊ ከተማ መገንጠያ ላይ በተቀበረ ፈንጂ ነው። ቀደም ብሎ አካባቢው ላይ ሰላም እየሰፈነ መሆኑን ከፌደራሉ መከላከያ መሪዎች ተደጋጋሚ መግለጫ ቢሰጥም ነዋሪዎቹ አሁንም በከፍተኛ ውጥረት ያሉ መሆናቸውን ከአካባቢው ከሚደርሰው መረጃ ለማወቅ ተችሏል። ሰኞ ታህሳስ 8 ቀን ማምሻ ላይ በድሬዳዋ ዩኒቨርሲቲ በተማሪዎች መካከል በተከሰተ ግጭት ምክንያት ትምህርት የተቋረጠ መሆኑ ተነገረ። ማንነታቸው ያልታወቁ ሰዎች የተማሪዎችን ማደሪያዎች መብራት ካጠፉ በኋላ በአካሄዱት ጥቃት 6 ተማሪዎች ያካል ጉዳት የደረሰባቸው መሆኑ ተነግሯል። የተፈጠረውን ግጭት በመፍራት ከዩኒቨርሲቲ ወጡ ተማሪዎች ቁጥር በርካታ በመሆኑ ባለፉት 2 ቀናት የመማር የማስተማር ስራው የተቋረጠ መሆኑ ታውቋል። የዩኒቨርሲቲው ኃላፊዎች የተማሪዎች ተወካዮችና የአካባቢው አስተዳደር ባለስልጣኖች ከሐሙስ ጀምሮ ተምህርት እንደሚቀጥል ለማድረግ በመነጋገር ላይ ናቸው። ግጭቱ ብሔርን መሰረት ያደረገ በመሆኑ ሊቀጥል ይችላል የሚል ስጋትም አለ። ካለፈው ረቡዕ ጀምሮ በሙያሌ አካባቢ በተከሰተው ግጭት 41 ሰዎች መገደላቸውና ከ84000 ህዝብ በላይ መፈናቀሉን ባለስልጣኖች ተናግረዋል። የፌደራል ጸጥታ ኃይሎች ወደ ቦታው ከገቡ በኋላ አካባቢው መረጋጋት ይታይበታል ቢባልም አሁንም ውጥረት ያለ መሆኑ ይታያል ተብሏል። በርካታ ዜጎች ወደ ኬንያ መሰደዳቸው የተነገረ ሲሆን ባለፉት 2 ቀናት ከሁለቱም ወገኖች ከፍተኛ ቁጥር ያላቸው ታጣቂዎች እየተሳተፉበትና ከባድ የጦር መሳሪያ ጭምር ጥቅም ላይ የዋለበት የእርስ በርስ ጦርነት ሲካሄድ መቆየቱን የዓይን እማኞች ይናገራሉ። በከተማው ውስጥ ያሉ የመንግስት ተቋማትና ሌሎች ህንጻዎች ፈራረሱ መሆናቸውን እነዚህ የዓይን እማኞች ገልጸዋል። በገሬ ሶማሌና በቦረና ኦሮሞ መካከል ለዘመናት የቆየ በመሬት ይገባኛል ላይ የተመሰረተ ግጭት ሲካሄድ ቢቆይም ያሁኑ ግጭት ሊባባስ የቻለው ስልጣናቸውን እያጡ ያሉት የወያኔ ባለስልጣኖች ገንዘብና መሳሪያ እየሰጡ ከጀርባ በመሆን በሚገፋፋቸው ኃይሎች የሚካሄድ ነው በማለት ብዙዎቹ አስተያየት ይሰጣሉ። ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ ነው። በምዕራብ ጎንደር ዞን ባለፉት 3 አመታት ከመንግስት ቁጥጥር ውጪ በመሆነ የወታደራዊ ማሰልጠኛ ካምፕ ሆነው የቆዩ 3 ቀበሌዎች በቁጥጥር ስር የተደረጉ መሆናቸውን ያካባቢው ባለስልጣኖች ገልጸዋል። ጉባይ፣ ጀጀቢት፣ ለንጫ እና መቃ በመባል የሚታወቁት ቀበሌዎች በቁጥጥር ስር በዋሉበት ወቅት በርካታ ተጠርጣሪዎች መያዛቸውን መግለጫው ጠቅሶ ግለሰቦቹ በርካታ ገንዘብ ተመድቦላቸው በአማራና በቅማንት መካከል ችግር እንዲፈጠር ሲያደርጉ የነበሩ ቅጥረኞች ናቸው ተብሏል። በአዲስ አበባ ከተማ 28 ትላልቅ የሪል ስቴት ኩባንያዎች በህገወጥነት ተግባር ተጠርጥረው የታገዱ መሆናቸውን የዜና ምንጮች ዘግበዋል። ኖህ ሪል ስቴት፣ ሰንሻይን፣ አያትን ጨምሮ 28 የሪል ስቴት ኩባንያዎች ከሰኞ ጀምሮ ለ15 ቀናት ያህል ማንኛውንም አገልግሎት እንዳያገኙ የታገዱበት ምክንያት በተለይም መሬት ያገኙበት መንገድ፣ ግንባታም ያካሄዱበት ሁኔታ እንዲሁም ከቅርብ ጊዜ ወዲህ ደግሞ ለሶስተኛው ግን ለማስተላለፍ የሚያቀርቡት የአገልግሎት ጥያቄ ብዛትና ፍጥነት ያስተዳደሩን ጥርጣሬ ከፍ ያደረገው በመሆኑ ነው ተብሏል። ሰሞኑን ትላልቆቹ ሪል ስቴቶች የገነቧቸውን ቤቶች ለሶስተኛ ሰው የማስተላለፉ ሽቅድምድምና ስም የማዛወር ሩጫ ሀብት እንደማሸሽ ይቆጠራል ተብሏል። ስለ መሬት ጉዳይ በከተማው አስተዳደር የተቋቋመው ኮሚቴ ጉዳዩን ከመረመረ በኋላ ህጋዊ ሆኖ ለተገኙት አገልግሎት የሚሰጥ መሆኑን ገልጿል። በባህር ዳር ከተማ አስተዳደር የቦታና የተቋማትን ስያሜ ለመቀየር እርምጃ መጀመሩ ተገለጸ። በከተማው ከሚገኙ 10 ክፍለ ከተሞች ውስጥ ቀደም ብሎ ግንቦት 20 ክፍለ ከተማ ተብሎ ይጠራ የነበረው አሁን ዳግማዊ ምኒልክ ክፍለ ከተማ የተባለ ሲሆን በመለስ ዜናዊ ስም ተሰይሞ የነበረው ፓርክ ደግሞ እሸት ፓርክ ተብሎ እንዲጠራ ተወስኗል። በመለስ ዜናዊ ስም ይጠራ የነበረው ጤና ጣቢያ ዳግማዊ ምኒልክ ጤና ጣቢያ የሚል ስያሜ ሲያገኝ፣ ግንቦት 20 በሚል ስያሜ የሚታወቀው የባህር ዳር አውሮፕላን ማረፊያም በቅርቡ እንደሚቀየር የከተማው ከንቲባ ተናግረዋል። ረቡዕ ታህሳስ 10 ቀን ከኦስሎ አውሮፕላን ማረፊያ 75 መንገደኞችን የያዘ የኢትዮጵያ አየር መንገድ አውሮፕላን በአውሮፕላን ማረፊያው የኤሌክትሪክ ማስተላለፊያ ምሰሶ ጋር የተጋጨ መሆኑን የኖርዌይ ባለስልጣኖች ገልጸዋል። በግጭቱ ምክንያት ከተሳፋሪዎቹ መካከል የተጎዳ ባይኖርም ምሰሶው ከአውሮፕላኑ ላይ በክሬን መነሳት እንዳለበት ባለስልጣኖች ገልጸዋል። አውሮፕላኑ በስዊድን ዋና ከተማ በስቶክሆልም አድርጎ ወደ አዲስ አበባ እንዲበር ታቅዶ የነበረ መሆኑ የተገለጸ ሲሆን በአውሮፕላኑ ውስጥ የነበሩት መንገደኞች ወደ ሌላ አውሮፕላን የተዘዋወሩ መሆናቸውም ተነግሯል። አድማጮቻችን፣ ለረቡ ያልናቸው ዜናዎች እነዚህን ይመስሉ ነበር። ከሌሎች ፕሮግራሞቻችን ጋር እንዲቆዩ በትህትና እንጠይቃለን። Yeah.
اگر عدن تقلو كتزعبا اگر ماتات اكتلال هزب يمي متنون منغست يغنياز يمي لون يمن نقبل بايهونم لالو عقزاز بتوسن درجان بيهون حالا في النتال لو زارين دمنا يو باندان اربعين يو كهدين تاماين ونجلن يانسو مالتو كتلمدا يمي كتلو غدات بكاللالو يمي بوغدا يهونم የኢትዮጵያ ህዝብ ትግል ለሀገራቸው አበቃቸው አንዳንድ ግለሰቦች ለምሳሌ እድሜ ለሹሙ ይሄው ነፃ ወጣን ሲሉ ማድመት ተገደናል ያሳዝናል ሹሙ ራሱም ከጉራ የተጣላ አይደለምና አንዱን ራሱን ያዋረደ ተለጣፊ ሊሆን ባይ ይሄው ነፃ ወጣን ህብሎ ተመጻድቆበታል አጼ ኃይለ ሥላሴ ለባንዶች ቅድሚያ ሰጥተው እንበላይ ዘለቀን ስለሰቀሉ በሀገራችን ከሃዲን የማክበሩ ባህል ተስፋፍቶብን መቆየቱ ይታወቃል የደርግ ነፍሰ ገዳዮችና የወያኔ ዘረኞች ዛሬ አንቱ ተብለው ይገኛሉ። እነ ታምራት ላይኔ ዘርፈው አስገድለው ለራሳቸው ምህረት ሰጠን ኢየሱስ ታየን ብለው ይሄው የክብር እንግዳ ሆነዋል። 27 አመታት ወይነው የከረሙት ከመቅስበትም ዋና ነጻውጪ ተብለው እየተወደሱ ናቸው። ትርኪ ምርኪ ዝብርቅርቅ ታሪክን መርሳት ስህተትን መድገም አገርም ይሄዳል ዜጋ ካልተበቀው የተባለው እውነት ነው በደጻነት አገራችንን ያቆዩን የጥንቶቹ ከፍተኛ የደምዋጋ ከፍለው ነው መስዋዕትነትን የፈራ ተውልድ አገሩን አይጠብቅም ሰለፍ ዜጋ የሚባለው ታሪኩን ረስቶ በመጣው ሁሉ የሚወናበደው ነው የህዝብ ትግል ተደናቅፎና ተዛብቶ ባለበት ለውጥ መጣ ብሎ ቼቼ ከመኝነት ያለፈ አገር ጎጂ ጥፋት መሆኑ ይታወቃል ሰው ተደናግሮ ትግሉን ካስረከበ ለሚከተለው ሁሉ ጉዳት ተጠያቂ መሆኑ አይቀርም ዛሬ በአገራችን የሚፈነጩት ለሀገር የታገሉትና የተሰውት ሳይሆኑ አገርን በትንሹም በትልቁም የጎዱ ከመጣው ባለነስ ጋር የተወዳጁና የሰሩ ናቸው ስምጥሩ የሚለን ሰው የሚኖር አይመስለንም ሁሉም አሁን ለያዙት ቦታና ላገኙት ነፃነት የሚበቁና የሚመጥኑ አይደሉም ወደ ክሊንቶ መጓዝ ያለባቸው ናቸው ወደ ሹመት ያመሩት በወያኔ ጉድጓድ እስር ቤቶች ሲሰቃዩ የከረሙትማ አሁንም በዚያው ናቸው ያውም በህይወት ካሉ ሹሙ ስለነሱ ሁኔታ ተጨባጭ መልስ መስጠት ከዞን ከብዶት ይገኛል አገርን በማሳፈር ላይ ካሉ ነፍሰ ገዳዮች ጋር ሲሞዳሞድ ሲጠቃለባጀው ህዝብ ይህ ነው የሚባል መከላከያ ሊሰጣል ቻለም በሁኔታው የተበረታታው ወያኔ ድንበሬ አንገረብ ወንዝ ነው በሚል ሐሰትና አብሪትም ያሰማን ነው አማራን መናቅና ማስቃት የሁሉም ዋና ተልእኮ ሆኖ ስለቆየ ወያኔ እንደበፊቱ በህዝብ ላይ ሊፈነጭ አስቧል ግና የሚያስደነግጠውን እንደሚያገኝ ቃል ልንገባለት እንችላለን የትግላችን አቅጣጫ መቀየር ብቻ ሳይሆን ይዘቱ ስለተዳከመ ኢትዮጵያዊ ማንነቱ ራሱ ስለተካደ ከሽግግርና ህዝባዊ መንግስት ምስረታ ይልቅ ወያኔ ያደገን ማስቀጠል የሚል የክህደትና ህዝብን ጎጂ ምርጫ ጉዞ ስለተያዘና ጠባቦች ንጻ መድረጋግኝተው መፈንጨት በመጫራቸው አገራችን ላደጋ ተጋልጣለች ይህን ሀቅ በመካድ ግን የኮሎኔሉ ለውጥ መጣ ብለው ለግለሰቡም የድንቡሽ ጣውት እየሰሩ የሚገኙ ወገኖች ግን ሀገርን እየታደጉ ሳይሆን እየጎዱ መሆናቸው ሊነገራቸው ይገባል አገር ማዳን አይንን ከፍቶ ሀቅ እና አደጋውን አይቶና ተረድቶ አገርን መጠበቅን የግድ ይላል ሀገራችን ትግላችን ማለትም የወያኔን ከፋፍለ ግዛ ሰንሰለት በጥሶ የህዝብን አንድነት አብስሮ የተካሄደው ወያኔን ለቀውስ ዳርጎ የብሩ ቀን ጮራን ፈንጠቅ ያደረገልንን ትግል ለማፈን በተለይ በአሜሪካ ሴራ በሚስጥር ተሸርቦ በዋሽንግተን ቅርጥረኞች ያማክረው ይህ ዛሬ የተሰየመው ሹምታሽቶና ሰልጥኖ በቦታው ተሰየመ ያልቀለት የነበረው ወያኔ ጊዜን ገዛ መሸገ ለመመለስም የማሰር ጊዜ አገኘ ሹሙም ሊገድበው የነበረው ትግል አልታፈንም አለው ምንም እንኳን በርካታ ጨብጫቢዎችን ማግኘቱ ቢታየም ሃይማኖት ከፖለቲካ ደብለቅ ብሎም ለዚሁ ድጋፉ አንዱ ምክንያት ነው ዋናው ፈተና ምን አይነት ፍርሃትና መንግስት የሚለው ሆኖ ተገኘ የህዝብ ጎራ የሽግግር ሂደትና ህዝባዊ መንግስት ወያኔ ኢህአዴግ ይወገድ የሚል ሲሆን ሹሙና ባዕዳንና ደጋፊዎቹ ግን የሽግግር ሂደትን ሰርዘው የነበረውን ያለውን ስርዓት ጠገን ደገፍ አድርገው ሊያስቀጥሉ መነሳታቸውን አስረገጡ። የሽግግር ሂደት ሲሉ የነበሩት ቡድኖችም ከመቀጽበት በግል ጥቅም ተታለው ወያኔያዊውን ምርጫ መንገድ ደግፈው ህዝብን ከዱ። ይህን ሀቅ መቀበል ግዴታቸው ነው ብንልም ስህተት አይሆንም። የህዝብን ፍላጎት እናከብራለን ካሉ በኋላ ተገልብጠው ይህን ፍላጎት የጣለውን ደግፎ መሰለፍ ሌላ ሊባል የሚችል አይደለም። ይህ የሚመለከተው ራሳቸውን ኢትዮጵያዊ ለሚሉት እንጂ ጠባቦቹማ ባለው አገዛዝና ሁኔታ አልፎላቸዋልና ሌላ ሊጠብቁ ሊፈልጉ ማንም አይጠብቅም። የዚህ ሁኔታ ውስጥ ደግሞ ሹሞቹና አጋሮቹ የከፈቱት ህልውና የሰጡትን የጥበት ሰይጣን ሊቆጣጠሩ አለመቻላቸውን ያመለክታል። አገር ገዢው ሹሙ ነው ወይስ ከ11 ያላነሱ ጠባብ ቡድኖች የሚለው ቁርጥ ያለ መልስን እስካሁን አላገኘም። ባለምንጫዎችም ግን ጠላባዮቹም ሁሉም ማን ደፍሮን ብለው እየደነፉ ናቸው። የፈለጋቸውን ወንጀል እየፈጸሙ ማንም ተቆጪ አሳሪ ቀጭ አላገኙም። እንዲያውም ባለምንጫዎቹና ጠባቦቹ የሚፈነጩት ታዳጊ ሹም ስላላቸው ነው ሲባል እየተደመጠ ነው። በመሆኑም በርካታ ሰዎች የሹሞቹ እቅድና እውነተኛ አቋም ምን ይሆን በሚለው ላይ የሚያረካ ምላሽ ሊያገኙም ሊሰጡም አልቻሉም። ከዚህ በተያያዘ መነሳት ያለበት አንድ አብይ ጉዳይ ኢህአፓን የሚመለከተው ነው። ይህን ድርጅት ደርግም ወያኔም ጠላት ብለው ፈርጀው ያደረሱበት ጉዳት በሰፊው ይታወቃል። ሁለቱም አውሬ አገዛዞች የድርጅቱን ታሪክ በሰፊ የሐሰት ፕሮፓጋንዳ ሲያጠለሹና ሲከልሱ መክረማቸውም የሚታወቅ ነው። ስለ ድርጅቱ ቅንጣትም ዕውቀት ያልነበራቸው መስራች መስለው አመራርም ነበርን እስከማለት ደርሰው ልቦለዱን ታሪክ ብለው ቸብችበዋል። አሁንም ቀጥሎ ያለ ነው። ድርጅቱ ታሪኩን አስተካክሎ ለማቅረብ ቢጥርም በሚያስፈልገው ደረጃ ማስተባበሉ ራሱ ስራ በመሆኑና አሁንም በትግል ላይ ያለ በመሆኑ ችግር አለ። ይህን ድርጅት የሹሞቹ አለቆች አይወዱትም። ሁሉም ሻቢያ የድርጅቱ ጠላት ሆኖ የተገኘው ከአመታት በፊት ነው። አረቦቹ ደግሞ ድርጅቱ ኢትዮጵያዊ በመሆኑ ይጠሉታል። አሜሪካም ከነጦር ሰፈሩ ከሀገራችን መሬት እንደወጣ ያደረገኝ ይህ ድርጅት ነው ብሎ ቂም ከመያዙ ባሻገር አሁንም በሀገራችን ጉዳይ ጣልቃ ገብነቱን ተቃዋሚ በመሆኑም ነው። ኢህአፓ ቀኝ ገዥነትን በቀጥታም ሆነ በእጅ አዙር ደረጃ መቃወሙንም ደብቆ አያውቅም። አሜሪካ ወያኔን ደግፎና አቅፎ ያመጣብንን መከራ አጋልጦና ተቃውሞ አውግዞ አቋሙን አስመዝግቧል። በመሆኑም የሹሙ በስልጣን የመሰየሙንም ሴራ በጊዜ ድርጅቱ ያጋለጠ ከመሆኑም በላይ ህዝብ የትግሉን ግብ እንዳይለቅ በማሳሰብ የአሜሪካና የአረቦቹንም እቅድ እንዲቃወም በመጥራት እንቅፋት ሆኖባቸው ይገኛል። የጀመሩትንም ሂደት ህዝብ ጎን ሆኖ ሊያደናቅፍ ይችላል ብለው ስለሰጉም ድርጅቱ እንዳይጠራ ብለው በመወሰናቸው ሁሉም ይምጣና ህጋዊ ይሁን ባዩ ሹም ይህን ጥሪ ኢህአፓን የሚመለከት እንዳልሆነ ገልጽ አድርጓል። እንዳያማጥራው ነውና ከድርጅቱ ወጥተው ወደ 11 ዓመታት ያሳለፉትንም በድርጅቱ ስም ጠርቶ እንዳይበላ ግፋው ነውና ውዳቂ አቀባበል እንዳደረገላቸውና ሊያነጋግራቸውም እንቢ ብሎ መቆየቱን ህዝብ እያወቀው መጥቷል። ሹሙና ደጋፊዎቹ በጅምላ ጸረ ኢህአፓ ለመሆናቸው ምስክር መጥራት አያስፈልገንም። የድርጅቱና የህዝብንም ትግል ሊያንቋሽሹ ሲሞክሩ ታዝበናቸዋል። የሐሰት ታሪክም በሚቆጣጠሩት መገናኛ ብዙሃን አማካኝነት እያሰራጩም ናቸው። የታፈኑ የድርጅቱ አባላትና መሪዎች እስካሁን ደብዛቸው እንደጠፋም ነው። ድርጅቱ ለዓመታት የታገላቸው ጠባቦችም በጠላትነት እንደፈረጁት መኖራቸው ምስጢር አይደለም። ህዝብ የመጣበት አገዛዝ የሚገባውና የሚመጥነው ነው እንዳይባልበት ለመብቱ ለአገሩ የጀመረውን ትግል ማፋፋም አለበት። በወያኔም በሱዳንም መሬቱን እየተነጠቀ ያለውን መቃወምና ማንነቱንና መሬቱን ማስከበር ይገባዋል። ሀገር አድን ትግሉን በማፋፋም ይህ አገዛዝ የኔ አይደለም ማለትም የግድ ይሆንበታል። ተደናግሮና ተታሎ ስንት ደም የፈሰሰለትን ትግል ለአስመሳዮችና ተለጣፊዎች አሳልፎ መስጠት የለበትም ማለት ነው። ህዝባዊ መንግስት ምስረታ ነው ዋና አላማችን። የይስሙላ ተቃዋሚዎች ከግብ ግቡ ሳይደርሱ ወገቤን ብለው ለሹሙ ቢያሸረግዱ ይህ የሁሉም ስምሪት ሊሆን መጠበቅ የለበትም። ለህዝባዊ ግባችን ትግላችንን ማፋፋምና ወያኔ ያደገን ማስወገድ መቻል አለብን። ግባችንም ይህ ነው። ያኔ ነው የራሳችን የምንለው ኢትዮጵያዊ መንግስት በመርጫችን የሚሰየመው የሚቋቋመው። ጸረ ወያኔ ጸረ ያደግ ትግላችን ተፋፍሞ ይቀጥል። ኢትዮጵያዊነት ያቸንፋል። ይችላል
በርጩማ ለማኙና የበርጩማው ጌታ በርጩማ ለማኝ እንደው አምጥተናል እኛን ለበረከት መለስ እግዚአብሔር ተሳለን ምልብከ ሩቅ ወብዙሃ ምህረት ያደረግነው ስተት ቢኖርም በፊርማ ያ ሁሉ ተከድኖ ካገኘን ወርቁማ ደም እንደ ቀይ ቀለም ብናይ እንኳን ፈሶ ሰው ሞተ ታሰረ እየየና ለክሶ እርም በላይ በሉን አይኖርም ጨርሶ የአሜሪካን ጠንቋይ አዋቂ ጠይቀን እጣ ክፍላችንን ዘርዝሮ ሲነግረን እርሶን ከዙፋኖ እኛን ከበርጩማ ምክር ሲለግዘን በዚህ እንድንስማማ ከእግሩ ስር መቀመጥ ይጠቅማል ማለቱ አጃይብ ነው። ገረመን ደነቀን የፈረንጅ ብልጠቱ። እርሱ መጀን ይሁን በሱ መጀን ይሁን እርሶን በባረከ እንኳንስ በርጩማ ከገነት ይገባል በነጭ አመለከ። በርጩማም ከጠፋ ከዚያም ዝቅ ብለን ወርደም ከጫማ ስር አግዳሚውም ጣልን ምንም አይለንም ቅር። ይህም ካልተሳካ ይሰራልን መደብ በተፈራረም ነው መመሪያና ገደም ብሰጥ ለጥ ብለን ተኛለን ባደብ። የበርጩማው ጌታ ዋይ ረቀናበሩ በርጩማ አልቅም ከእናንት በኋላማ ነጣቂ ካልመጣ የለም የሚለቅም። እኛን ሀፍረት ዋጠን በእናንተ መነጠፍ በቃ በቃ ታጎንብሱ ምቀኛችን ይርገፍ። የሚተላለፍ ነው አው የሚተላለፍ ነው ለልጅ ልጆቻችሁ ታሪክ ሰርታችኋል በደም ፈርማችሁ። ቅንጅቱ ቀርቶ ቅናንጀት ሆናችሁ ለወግ ለማረግ ስላደረሳችሁ እድሜ ለበርጩማ እንኳን ደስ ያላችሁ። ለታዳሚዎቻችሁ በውጭ ዓለም ላሉ ፍጥምጥማችንን ከጠላት አደጋ እንዲከላከሉ በየፓርቶክ ውስጥ ወጥረው እንዲሰሩ ዋስትና ስጧቸው ጭራሽ እንዳይፈሩ። ለበርጩማ ብለን ዛሬ ብንሳሳም ያለፈውን ጊዜ በፍጹም አንረሳም ብላችሁ ለፍፉ ለጠላ ከለላ ጠላታችን ይክሰም አፈር ድሬ ይብላ። እንጠብቃለን በናፍቆት ሰቀቀን ኮርማ ሰንጋል እንጥል የሰርጋችንን ቀን እስከዚያው ድረስ ግን ይብቃ ማጎንበሱ በክፉ የሚያውን ይቃጠል ይጥሱ። ኧረ ቀና ብሉ ይብቃ ቀና ብሉ።
ተከታዩ ጽሑፍ በፍኖተ ዲሞክራሲ የተላለፈው በ1996 ዓመተ ምህረት ነበር።
የኢትዮጵያ ህዝብ ህዝባዊ ወያኔ አርነት ትግራይን በተባበረ ህዝባዊ ትግል ከማንበርከክ የተሻለ አማራጭ ሊኖር አይችልም በሚል ርዕስ አቶ አምሮ በለጠ ከአዲስ አበባ ጻፉልን እናቀርባለን። ህዝባዊ ወያነ ያርነት ትግራዮች በስልጣን እስካሉ ድረስ የኢትዮጵያ ህዝብ ሰላምን እንደማያገኝ የወቅቱ ያገራችን ሁኔታ ያረጋግጠልን ነው። ሰላም ይራቀውና ሽብርተኝነት የተጸናወተው ቡድን በገዥነት በተቀመጠበት ሁኔታ ፍትህን፣ ዲሞክራሲን፣ የሰብአዊ መብቶች መከበርንም ሆነ ለማትን ማሰብም ሆነ ማለብ አይቻልም። ሰላምና ፍትህ፣ ሰላምና ሰብአዊ መብቶች፣ ሰላምና ዲሞክራሲ፣ ሰላምና ልማት እርስ በርሳቸው የተያዙ ክስተቶች ናቸው። ከሰላም ፍትህ፣ ካለ ፍትህ ሰላም፣ ካለ ሰላም ልማትም ሆነ እድገት የሚታሰቡ ጉዳዮች አይደሉም። ሰላም በጦርነት ከሚገኙ ድሎች ሁሉ የበለጠ የራሱ ጉልህ ድርሻ አለው። እውነተኛና ዘላቂ ድል የሰላም እንጂ የጦርነት አለመሆኑን ህዝባዊ ወያኔ አርነቶች እንዳይረዱ እብሪት ጋርዷቸዋል። ህልማቸው በዜጎች ሰብአዊ መብቶች ረገጣና ህዝብን በዘር በቋንቋና በሃይማኖት በመከፋፈል ላይ ያነጣጠረ በመሆኑ ለሰላምና በጎ ተግባር ይቆማሉ ብሎ መገመት ጅልነት ነው። ለብሪተኞች ሰላም ማለት ጦርነት፣ ነጻነት ማለት ባርነት፣ ትግስት ማለት ፍርሃት፣ ልማት ማለት ድህነት። በሺ የሚቆጠሩ ዜጎችን እየጨፈጨፉ ሺዎችን ካለፍርድ ከእስር ያጎሩ የሚሊዮኖችን ሰብአዊ መብቶች አፍኖ በርካታቸውን ለስደት ህይወት አብቅቶ ህዝብን ላስከፊ ድህነት፣ ረሃብ፣ በሽታና ማህበራዊ ቀውስ ዳርጎ በብልሹ አስተዳደር የሀገርን ሀብትና ንብረትን እየዘረፉ መንግስታዊ ሽብርተኝነትን በዋና ተዋናይነት እየመሩ ስለ ሰላም መዘመር የሰላም አባት አያሰኝም። ህዝባዊ ወያኔ አርነት ትግራይ በሀገር በህዝብ ላይ ከፈጸማቸው አሳፋሪ ተግባራት ይልቅ የፈጸማቸው ስህተቶችና ደባዎችን ማመን ይበልጥ ያሳፍረዋል። ይህ ደግሞ የብሪተኞች ዋነኛ መገለጫ ባህሪ ነው። ህወሓት በሀገሪቱ በዘራው የጥላቻ ፖለቲካና በተሳሳቱ ፖሊሲዎች ለተከሰቱ ጥፋቶች ለኢትዮጵያ ህዝብ ንስሐውን መናዘዝና መፍትሄ መሻት ሲገባው ስለ ሩዋንዳ ጭፍጨፋ እንጩ ማለቱ አስተዛዝቦናል። የራስን ወንጀል ከጓዳ ደብቆ የሌሎችን ማውገዝ መሞከር ግብዝነት ነው። የሩዋንዳና የኢትዮጵያ ሁኔታ ምንም ልዩነት የለውም። እነዚህም እዚያም እልቂቱ አለ። ህወሓቶች ዛሬም አይሻሻሉም፣ ነገም አይማሩም። ወያኔዎች ከውስጡ ያጣውን ሰላም ከሌላ ስፍራ ለማግኘት መራወጡም ለከንቱ ዳስ የተፈጠረ መሆኑ ጠቋሚ ነው። መመልከቻ ህንጻ ውስጥ በነበሩ ተማሪዎች ላይ ቦምብ ተወረወረ፣ ጉዳትም ደረሰ። በርካታ ታዛቢዎች ተኩላ ቆዳውን ቢቀይር እንኳን ተኩላነቱን አይተውም እንደሚባለው በመሰሪና ሳፋሪ ተግባሩ ወደ ስልጣን የመጣው ህዋት ይህንን ድራማ መጫወት አይችልም ማለት ይከብዳል ላሉ ማስረጃዎቹም የሚከተሉ ይሆናሉ። በለቱ በከተማው በተደረገው የመንገድ ላይ ፍተሻ የተለያዩ ሀገራት ዲፕሎማቶችንና ህብረተሰብን አመለካከት ወደ ሽብርተኛ ቡድን ክትትል ለመቀየር ያደረገው ቅድመ ዝግጅት ይሆናል ይበሉ። በሁለተኛ ደረጃ በምሽቱ የቴሌቪዥን ፕሮግራም ዝግጅት መሃል ሰበር ዜና በማለት በአዲስ አበባ ዩኒቨርሲቲ ተማሪዎች ላይ ባሸባሪው ኦነግ በተጣለ ፈንጂ በተማሪዎች ላይ መጠነኛ ጉዳት መድረሱን አስተራጨ። ምንም አይነት ክትትልና ፍንጭ ሳይገኝ በቅጽበት ኦነግ አፈነዳ ብሎ የተናገረው ለማመን ለህሊናው ይከብዳል። የድራማዋና አላማም ከዚህ ላይ ያጠነጠነ ይሆናል። በአንድ በኩል ኦሮሞ የሆነን ሁሉ በኦነግነት በመፈረጅ ማስፈርገግና እንዲሸማቀቁ ማድረግ፣ በሌላ በኩል ደግሞ ቡምቡ የተጣለው የትግርኛ ፕሮግራም ሲመለከቱ በመሆኑ በትግራይ ልጆች ላይ የተቃጣ ጥፋት በማለት በትግራይና ኦሮሞ ወጣቶች መካከል ግጭት እንዲኖር እንዲሰፋ የተለመደ የህዝባዊ ወያኔ አርነት ትግራይ እኩይ ስምሪት ነው ብለው የሚገምቱ ብዙዎች ናቸው። በሀገሪቱ የተለያዩ ክፍሎች እየተከሰቱ ያሉ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ መስቀልቅሎች በኦነግ በኦብኮ ወይም በቤጫቱን ለማ በማላከክ ሀገራዊ መፍትሄ ሊገኝም አይችልም። ሀገርን ማስከበር፣ ሰላምን ማስፈን፣ የህዝብን ኑሮ መለወጥ የተሳነው ህወሓት የተለያዩ የሀገሪቱ ክፍሎች የሚከሰቀሱ ግጭቶችን ጆሮ ነፍቋቸዋል። ያየውን አላየውም፣ የሆነውን አልሆነም፣ የተደረገውን አልተደረገም ወይም የተገላቢጦሽ ማውራትን ብቻ ተያይዞታል ወያኔ። ሀገራችን በሁሉም አቅጣጫ በልዩ ልዩ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ችግሮች ተወጥራለች። የስርዓቱ ቀውስ እየተበራከተ በመምጣቱ ምስቅልቅሉን መክታት ወደማይችልበት ደረጃ በመሸጋገር ላይ ይገኛል። በተለያዩ አካባቢዎች ያሉ የፖሊስ ኃይላት፣ ተለጣፊ የፖለቲካ ድርጅቶች፣ የፌዴራል ወታደሮችና የመስተዳደር አካላት የችግሩ ፈቺ መሆን ሲገባቸው ቆስቋሽና አቀጣጣይ የመሆናቸው ጉዳይ ግጭቱን አደገኛ አድርገውታል። እንደ ሰደድ እሳት እየተቀጣጠለ የመጣውን ህዝባዊ አመጽና ግጭቶች ወደ ሰላማዊ መንገድ ለመለወጥ ኃላፊነቱን የተሸከመው ህዝባዊ ወያኔ አርነት ትግራይ መሰረታዊ መፍትሄዎችን ከመስጠት ይልቅ ወደ ሌላ ቡድን እየወረወረ አይመለከተኝም የሚል የሙኝ ፈሊጥን ስራ ያብሎ ተያይዞታል። የጋምቤላው ንርስበርስ ግጭት በዋና ተዋናይነት እንዳልመረውና የጥፋቱ መንስኤ ራሱ ሆኖ ሳለ አንድ ጊዜ በክልሉ ነዋሪዎችና በደገኞቹ እንደተከሰከሰ ሌላ ጊዜ ደግሞ የመልካም አስተዳደር ጦር ፈጠረው በሌላ ጊዜ ደግሞ በሻቢያናው ነገፋፊነት የተከሰከሰ ነው ይያለማላገቱ ይታወሳል። ከጋምቤላው ግጭት ማግስት በአዲስ አበባ ዩኒቨርሲቲ የኦሮሞ ተማሪዎች ላይ የተወሰደው የጅምላ አቅጣት በመቃወም በኦሮሞ ተማሪዎች የተከሰከሰው አመጽም እንደዚሁ ለበርካታ አስተቃቂ ልቂት መንስኤ ሆኗል። ህይወት ንብረትና ሰነዶች ወድመዋል። ወነተኛና ዘላቂ ድል የሚገኘው በሰላም እንጂ በጦርነት አለመሆኑ ዳግመኛ መማር ያልቻለው ወያኔ አርነት ትግራይ ሌላ ጦርነት አውጇል። እንዲያውም የጥፋት ዋንነት ዋናይ በመሆን በህፃናትና ሰላማዊ ዜጎች ላይ ከመንግስትነት ስነ ምግባር ውጪ በሆነ መልኩ ሽብርን በማከናው ላይ ይገኛል። በአዲስ አበባ ዩኒቨርሲቲ ሚያዝያ 1 ቀን 96 ዓመተ ምህረት የተከሰተው ፍንዳታ ሀሜቱን ይበልጥ ዑነት ያደረገው እንደመጣ ብዙዎችን ያስማማል። ፍንዳታው ከመከሰቱ በፊት ከቀኑ 11 ሰዓት ጀምሮ በመላው አዲስ አበባ ዋና መንገዶች ላይ ከፍተኛ ሆነ መንገድ ላይ ፍተሻ ሲደረግ አመሸ። በመቀጠልም ከምሽቱ 1 ሰዓት ተኩል አካባቢ በዩኒቨርሲቲው ህንጻ ቁጥር 502 ውስጥ በሚገኘው የቴሌቪዥን መመልከቻ ህንጻ ውስጥ በነበሩ ተማሪዎች ላይ ቦምብ ተወረወረ። ጉዳትም ደረሰ። በርካታ ታዛቢዎች ተኩላ ቆዳውን ቢቀይር እንኳን ተንኮሉን አይተውም እንደሚባለው በመሰሪና ሳፋሪ ተግባር ወደ ስልጣን የመጣው ህዝባዊ ወያኔ አርነት ትግራይ ይህንን ድራማ መጫወት አይችልም ማለት ይከብዳል ይላሉ። ማስረጃዎቹም የሚከተሉ ይሆናሉ። በለቱ በከተማው በተደረገው የመንገድ ላይ ፍተሻ የተለያዩ ሀገራት ዲፕሎማቶችንና ህብረተሰቡን አመለካከት ወደ ሽብርተኛ ቡድን ክትትል ለመቀየር ያደረገው ቅድመ ዝግጅት ይሆናል ይላሉ። በሁለተኛ ደረጃ በመሽቱ የቴሌቪዥን ፕሮግራም ዝግጅት መሃል ሰበር ዜና በማለት በአዲስ አበባ ዩኒቨርሲቲ ተማሪዎች ላይ ባሸባሪው ነግ በተጣለ ፈንጂ በተማሪዎች ላይ መጠነኛ ጉዳት መድረሱን አስተራጨ። ምንም አይነት ክትትልና ፍንጭ ሳይገኝ በክስፈት ኦነግ አፈነዳው ብሎ የተናገረው ለማመን ለህሊና ይከብዳል። የድራማው ዋና አላማም ከዚህ ላይ ያጠነጠነ ይሆናል። ባንድ በኩል ኦሮሞ የሆነን ሁሉ በኦነግነት በመፈረጅ ማስበርገግና እንዲሸማቀቁ ማድረግ፣ በሌላ በኩል ደግሞ ቡምቡ የተጣለው የትግርኛ ፕሮግራም ሲመለከቱ በመሆኑ በትግራይ ልጆች ላይ የተቃጣ ጥፋት በማለት በትግራይና ኦሮሞ ወጣቶች መካከል ግጭት እንዲኖርና እንዲሰፋ የተለመደ የህዋት እኩይ ስምሪት ነው ብለው የሚገምቱ ብዙዎች ናቸው። በሀገሪቱ የተለያዩ ክፍሎች እየተከሰቱ ያሉ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ መስቀልቅሎችን በኦነግ በኦብኮ ወይም በመጫና ቱለማ በማላከክ ሀገራዊ መፍትሄ ሊገኝ አይችልም። ህዝባዊ ወያኔ አርነት ትግራይ በትግራይ ህዝብ ስም ተቋቁሞ ለቡድን አባላት እንጂ ለሰፊው ትግራይ አርሶ አደር የፈየደው ነገር የለም። በርግጥ የህወሓት አባላትና ደጋፊዎች ተጠቃሚ አይደሉም ማለት አይቻልም። በመሃል ሀገር ያሉ ምሁር ተብዬ ትግራይ ተወላጆች የንጉስ ውሻ የውሾች ንጉስ መሆኑን እወቁልን የሚሉንም ለዚህ ነው። የዳኛ ልጅ ደረቱን ነፍቶ ወደ ፍርድ ቤት ይሄዳል እንዲሉ በየመድረኩ የሚፈነጩብን ጆራቸው የሚጥሉብን ዳገኙት አጋጣሚሉ የተሳካዩታቸውን ክርሻት የሚነፉብን በህዋት ቡድን አባልነታቸው እንጂ በሌላ በምንም ሊሆን አይችልም። ሀገራችንን ከውድቀት ህዝባችንን ከልቂት ለማዳን ከዜጎች የሚጠበቀው የትግል አስተዋጽኦ እጅግ የገዘፈና ዘርፈ ብዙ መሆኑን ማጤን ይገባል። የሀገር ሽማግሌዎች፣ የሃይማኖት መሪዎች፣ ምሁራን፣ ወጣቶች፣ ሴቶች፣ የፖለቲካ ድርጅቶች፣ የሲቪክ ማህበራት ወዘተ ሁሉ ህዝባዊ ወያኔ አርነት ትግራይን ለመጣል ወይም ከስልጣን ለማስወገድ በሚደረገው ትግል ውስጥ በርካታ ሀገራዊ ግዴታዎችን መወጣት የሚችልባቸው የትግል ዘርፎች ይኖራሉ። በህዋትና መሰሎቹ እየተራገበ ያለውን የጥላቻ ፖለቲካ ለማምከንና ዜጎች ሁሉ ከነሙሉ ሰብአዊ መብቶቻቸው በመከባበር በሰላምና በአንድነት መኖር የሚችሉበት የተረጋጋ ሁኔታ ለመቀየር የሀገር ሽማግሌዎችን የህይወት ተመክሮ፣ የሃይማኖት መሪዎችን የሰላም አባትነት፣ ያቀኛ ምሁራንን አርቆ አስተዋይነትና ተቆርቋሪነት ዘመቻን ይሻሉ። እጅ ለእጅ ተያይዘን እንቁም። በመተባበር ጸንተን በአንድ መቆም አልቻልንና ካልቻልንና ከተለያየን እንወድቃለን የሚለውን እንደ ወቅታዊ ተልእኮ አድርገን በአብያተ ክርስቲያን፣ በመስጊዶች፣ በመድረኮች፣ በቤተሰብ፣ በጓደኛ ወዘተ አካባቢ በጽናት ከተንቀሳቀስን ለድል ከመብቃት የሚገታን ምንም አይነት ኃይል አይኖርም። ዛሬ በአገራችን የሃይማኖት የእምነት ቦታዎች እንዲሁም አመራሮቻቸው በህዋት ጥላቻ ፖለቲካ አራማጅነት ተመርዘዋል። በሃይማኖት ተቋማት ውስጥ የተሰገሰጉት በአብዛኛው የሃይማኖት መሪዎችና አባቶች ሳይሆኑ በጥላቻ ፖለቲካ የተመረዙ እርካሽ ፖለቲከኞች ናቸው። የእምነትና የሃይማኖት ካባ ለብሰው በመስጊዶችና አብያተ ክርስቲያናት ውስጥ የተሰገሰጉ የሰይጣን መልእክተኞችን አጥኛ የሃይማኖት አባቶችና ምዕመናን ታግለው ሊያስወግዷቸው የጋራ ዘመቻን መክፈት ይተበቅባቸዋል። ከኢትዮጵያ ህዝብ አብራክ ተወልደው በህዝብ ሀብት የተገዛ መሳሪያ ታጥቀው ሀገር ደሞዝ እየከፈላቸው የታጠቁትን መሳሪያ ፈሙዝ ወደ ሀገርና ህዝብ ጣላት ማነጣጣት ሲገባቸው በህዝብ ላይ በሚተኩሱ ህይወት በሚያጠፉና ለህዋት እድሜ መራዘም ርኩስ ይሆኑ የፖሊስና መከላከያ አባላትም አስተምሮና ለውጦ ወደ ህዝባዊ ትግሉ እንዲቀላቀሉ ማድረግ የሁሉም ዜጋ ሀገራዊ ግዴታ መሆኑ ሊሰመርበት የሚገባ ጉዳይ ነው። ድመትና ውሻ ሊላላሱ ይችሉ ይሆናል፣ የልብ ወዳጆች ግን ፍጹም መሆን አይችሉም። ህዋት ለመከላከያ ጦሩ የሚሰጠው ግዛይ መሸንገያ ወይም ቅስቀሳ ለመከላከያ አባላት የቅርብ ወዳጅና ተቆርቋሪ ሊያስመስለው ይችል ይሆናል። ህዋቶች የፖሊስም ሆነ የመከላከያ ኃይሉ ዘላቂ ወዳጅ እንዳልሆኑና መሆንም እንደማይችሉ ግዜ ወደፊት የሚያሳየን መሆኑን ማሳወቅና ማስተማር የመከላከያ ኃይሉ በህዝብ ላይ የሚያደርሰውን ሰቆቃ መቀነስ ብቻ ሳይሆን የህዋትንም ኃይል ማዳከም መቻል ነው። የህዝባዊ ወያኔ አርነት ትግራይ ብልሹ አስተዳደር ዋንኛ መገለጫ የሆነው ሙስና ህዝብን ለምዝበራ ድህነትና ረሃብ አጋልጧል። የሥራ ውጤታማነትና ምርታማነትን ቀንሷል። የውጭ ኢንቨስትመንትን አሸሽቶታል። ለተፈጥሮ ሀብት መቆርቆዝና አካባቢ ሚዛን መናጋትን አስከትሏል። የሥራ ባህልን ሸርሽሯል። ዛሬ በአገራችን እንዴትና ምን ሰርቼ ህይወቴን ልለውጥ ሳይሆን የቱንና ምን ዘርፌ ልበልጽግ የሚል ባህል ያልሰረጸበት ዜጋ ቁጥር አናሳ መሆን የሰባዊ ኃይላችንን ላይ የደረሰውን ብልሽት ተቋሚ ሆኗል። በመንግስት ባለ ስልጣናት ኩባንያዎች መካከለ የተፈጠረው የጥቅም ትስስር ከፍተኛ መጠን ያለው የውጭ ምንዛሬ የፈሰሰባቸውና ጥሪታቸውን ያልጠበቁ ሸቀጦች ወደ ሀገር እንዲገቡ እየተደረገ ነው። የሀገር ሀብትና ቅርስ የሆኑ ፋብሪካዎችና ሆቴሎች ባለሀብቶችና ሹመኞች ስበጥር በርካሽ እየተቸበቸቡ ነው። ይህንን የሀገር ኢኮኖሚና የሚያሽመደምዱና ህዝብን ለድህነት የዳረገ የሙስና ተግባር ማጋለጥና መታገልም የሰራተኛውን የሙራንን የሲቪክ ማህበራትን የተቀናጀ ትግል ይጠይቃል። ወያኔ አርነት ትግራይ የሀገራችንን ሰባዊ ኃይል ስኮዲያኛው ማንሰራራት በማይችልበት ሁኔታ ለማዳከም ትውልድ ገዳይ የሆነ የትምህርት ፖሊሲን በኃይል መጫኑ ይታወሳል። የህዝባዊ ወያኔ አርነት ትግራይ የትምህርት ፖሊሲ በትውልድ ላይ የተቃጣ የጥፋት በትር መሆኑ የሚያከራክር ጉዳይ እንዳልሆነ ከውጤቱ መረዳት ተችሏል። የዛሬውን ትውልድ ማዳን ባይቻል የነገውን ትውልድ ከውድቀት ማዳን የዜግነት ግዴታ ነው። ስለዚህ ወጣቶች፣ ተማሪዎች፣ መምህራን፣ ወላጆች፣ የሲቪክ ማህበራት የህዝባዊ ወያኔ አርነት ትግራይን ትውልድ ገዳይ የትምህርት ፖሊሲ በጋራ ሊታገሉት በህብረት ሊነሳሱበት የሚገባ ቁልፍ ሀገራዊ ጉዳይ ነው። ህወሓት በብልሹ አስተዳደሩ ሳቢያ የተፈጠረበትን የኢኮኖሚ ቀውስ ለመወጣት እየወሰደ ያለው የሰራተኛ ቅነሳ፣ የሰራተኞች እድገት እገዳ፣ እርሳቸው እጅግ በርካታ የሆኑ ክፍያዎችን በሰራተኛው ላይ መጫን ነው። ሰራተኛው በሀገሩ ላይ የመስራት መብቱን የተገፈፈበት፣ በአመለካከቱ ለጥቃት የተጋለጠበት፣ በጎሰኞች የቁም ስቃይ ያየበት ወቅት ቢኖር ይህ ዘመን ነው። ሰራተኛው ማንንም ሳያውቅለት ለድህነትና ረሃብ ተጋልጧል። ይህንንም ለምንም ለማንም የማይበጅ የከረፋ የህዝባዊ ወያኔ አርነት ትግራይ የፖለቲካ ስርዓት ከስሩ መንግሎ ለመጣል ሰራተኛው ህብረቱን አጠንክሮ ሊነሳ ጎስቋላ ህይወቱ ብቻ ሊያነሳሳው ይገባል። ኢትዮጵያ ዛሬ ማንኛውም ሀገር ሊኖር የሚችለውን ሀገራዊ ግዛቷን አጣለች። ህዝቧን በትናለች። ህግና ስርዓት አስከባሪ የላትም። ለስብር ተጋልጣለች፣ ለሽብርም ተጋልጣለች። የሀገራችን ችግር ዘርፈ ብዙ ነው፣ ውስብስብ ነው። በወቅቱ መሰረታዊ ምላሽ የሚሆን ዲሞክራሲያዊ መልአክ አልተፈገለት እስክልክሉ የወጣ አፍራሽ ገጽታ ሊኖር እንደሚችል መገመት አያስቸግርም። በሀገር ውስጥና በተለያዩ የዓለም ክፍሎች ያሉ ኢትዮጵያውያን ያስተባበረና ያቀናጀ ትግል ማካሄድን ይጠይቃል። በመላው ዓለም ያሉ ኢትዮጵያውያን የህወሓት ፍርፋሪ አቀባይ የሆኑ ሀገራት በሚሰጡት እርዳታ ህዝብንና ሀገርን እያጠፉበት መሆኑን በማጋለጥ በኩል የዲፕሎማትነት ስራን ማከናወን ካልቻሉ ባገኙት አጋጣሚ ሁሉ ተቃውሟቸውን ለዓለም ህብረተሰብና መንግስታት በቀጣይነት ማሰማት ካልቻሉ በሀገር ውስጥ ያሉ ኢትዮጵያውያን ደግሞ ጎሳ፣ ጾታ፣ እድሜ፣ ቋንቋ ሳይለያቸው ለኢትዮጵያና ኢትዮጵያዊነት በአንድነት መቆም ካልቻሉ ሀገራችንን ከውድቀት ህዝባችንን ከልቂት ማዳን አይቻልም። ይህ ታሪካዊ ኃላፊነትና ግዴታ የሁሉም ዜጎች እንጂ የተቃዋሚ ፖለቲካ ድርጅቶች የሥራ ድርሻ ብቻ ከቶ ሊሆን አይችልም። ህዝባዊ ወያኔ አርነት ትግራይን በተባበረ ህዝባዊ ትግል ከማንበርከክ በስተቀር ከጉያው ተሸጉጦ አገልጋይ በመሆን ወይም በዝምታ በመመልከት ቀና መንገድ እንዲከተል ማድረግ ይቻላል ብሎ መጠበቅ ፈረንሳዮች የአህያን ጭንቅላት ማጠብ መሞከር ጊዜንና ሳሙናን ማባከን ነው ከሚሉት አባባል ጋር በእጅጉ የተዛመደ ይሆናል። ህዝባዊ ወያኔ አርነት ትግራይን በተባበረ ህዝባዊ ትግል ከማንበርከክ የተሻለ አማራጭ ሊኖር ፍጹም አይ
ትግል ሌላ መፍትሄ ዛሬም የለም። በ2004 ዓመተ ምህረት በፍኖተ ዲሞክራሲ የቀረበ ጽሑፍ
ኢያፓ እንደ ፖለቲካ ድርጅት የተመሰረተበትን 39ኛ ዓመቱን በዓለም አቀፍ ደረጃ በይፋና በህቡ እንዳመችነቱ ያከበረ በበዓሉም በትግል የተሰውትን ጓድና ጓዴት ሰማዕታቶቻችንን ገድል በኩራት እየዘከረም ይገኛል። የድርጅቱ ዓላማም ከጥንተ ከመሰረቱ ኢትዮጵያ ሀገራችን ሰላም ከሰፍ የሰፈነባት የበለጸገችና የተከበረች እንዲሁም ህዝባችን ሙሉ ነጻነቱን ተቀዳጅቶ በመፈቃቀርና በመከባበር የሚኖርባት ዴሞክራሲያዊት አገር ለማድረግ ነው። በዚህ አጋጣሚ ጣላትም ሆነ ወዳጅ ማወቅ የሚገባው ትግሉ ግቡን እስከሚመታ ድረስ በጽናት አስተላጊውን መስዋዕትነት በመክፈል ኢያፓ ቃል ኪዳኑን አድሶ የሚታገል መሆኑን ነው። ባጭሩ ያገራችንን ህልውና ከአደጋ ለማዳንና ዴሞክራሲያዊ ፍራአትን ለመመስረት የሁለገብ ትግል ማለትም ዘርፈ ብዙ ትግል ማለትም በህዝባዊ አመጽ የታጀበ ትግል የትግል ስልት አማራጭ የሌለው ነው ብሎ ኢያፓ ያምናል ይታገላልም። ትግሉን ስኬታማ ለማድረግ ከሀቀኛ የፖለቲካ ድርጅቶች ማለት በኢትዮጵያ አንድነት ላይ የማያወላውል አቋም ካላቸው ጋር ለመተባበር በተጨባጭ ተግባራዊ ህብረት በመፍጠር የዘረኛውን የወያኔን አምባገነን አስወግደን ወደ ዴሞክራሲያዊ ስርዓት ለመሸጋገር የሽግግር መንግስት ወሳኝ ሚና አለው ብሎ ኢያፓ ያምናል። የሽግግር መንግስት ስንል ካለፉት የወታደራዊና የወያኔ አምባገነን ሽግግሮች ጋር በአይነትም ሆነ በይዘት የተለየ ማለት ህዝባችን በወካዮቹ አማካይነት ጉባኤ ተቀምጦ በመከርና በመዘከር በሚደርሰው ውሳኔ የዴሞክራሲያዊ ህገ መንግስት የማዘጋጀትና የዴሞክራሲያዊ ተቋሞችን ማቋቋም ማለት የፖለቲካ መድረኩን ለሁሉም ፓርቲዎች ማለትም የተለያየ ርዕዮተ ተከታዮች በእኩልነት የሚያስተናግድ ማለት መዳሩን ከአድሎኛነት ነጻ ማድረግና የህዝብ መገናኛ ሚዲያ ሁሉም እኩል እንዲጠቀሙበት እንዲሁም ሰብአዊና ዴሞክራሲያዊ መብቶች እንዲከበሩ መደላድል የሚያዘጋጅ መሆን አለበት የሚል ነው። በተለያዩ ርዕዮተ ተከታይ ፓርቲዎች በሚፈጠረው የዴሞክራሲያዊ መድረክ ፕሮግራማቸውን ለህዝብ በማቅረብ በነጻ ይወዳደራሉ ማለት ነው። አሸናፊው ፓርቲ ህገ መንግስቱ በሚፈቅደው የስልጣን ገደብና ዘመን ህዝብን ያገለግላል። ተሸናፊ ፓርቲዎችም በታማኝ ተቃዋሚነት በአገር ግንባታና ልማት በመካፈል ለሚከተለው የምርጫ ውድድር ይዘጋጃሉ ማለት ነው። በህገ መንግስቱም ስልጣን የህዝብ መሆኑንና የስልጣን እርከኑም ሶስት እኩል የሆኑ መዋቅር ማለት ህግ አስፈጻሚው፣ ህግ አውጪውና የዳኝነት ክፍሎች አገሪቱን ያስተዳድራሉ፣ ህዝብን ያገለግላሉ ማለት ነው። ይህን ካልን በኋላ የኢያፓን የትግል መርሆች አጥጥር መጠን ባለ መልኩ እንደሚከተለው እናቀርባለን። የአገር ሉዓላዊነትና በእኩልነት ላይ የተመሰረተ አንድነት ማረጋገጥ፣ የመድበለ ፓርቲ ዴሞክራሲያዊ ስርዓት እውን ማድረግ፣ የህዝባችን መብት በዴሞክራሲያዊ ህገ መንግስት ተደንግጎ በተግባር እንዲከበር መታገል፣ ኢሃፓ የተቃዋሚ ድርጅቶች በመተባበር ህብረት ፈጥረው ወያኔን በሰላማዊ ትግል ከስልጣን ለማባረር በተደረጉት ሙከራዎች የተገኙ አሉታዊ አዎንታዊ ተሞክሮዎችን በመዳሰስ አሉታዊ የሆኑትን ላለመድገምና አዎንታዊውን ይበልጥ በማጠናከር አስፈላጊ ነው ብሎ ያምናል። አሁንም ያለው የኢትዮጵያ ተጨባጭ ሁኔታ በማጠን ምን መደረግ አለበት የሚለውን አንገብጋቢ ጥያቄ በጥልቀት ውይይቶችና ያሳፍ ትችቶች እንዲካሄድ ጥራት እንዲገኝ የሚከተሉትን እንሰነዝራለን። የፖለቲካ ድርጅቶችና የሲቪክ ማህበራት ሚናና ተግባራት ምን መሆን አለበት? አንዱ ሌላውን ሊተካ ይችላል? በምን መንገድ ቢቀናጁ ቢተባበሩ ትግላችንን ያፋጥናል? የስር ነቀል ለውጥ ስንል ምን ምን አውደ ሐሳቦችን ሊያካትት ይገባል? ተቃዋሚ ድርጅቶች መካከል ትብብር፣ ህብረት፣ ጥምረትና ውህደት ለረጅም ጊዜ ሐሳብ ሲንሸራሸር ቆይቷል። ለምን ያስፈልጋል? እንዴትስ በሂደት ሊከሰቱ ይችላሉ ይገባል? ወያኔ በተባበረ ህዝባዊ ትግል ከተወገደ በኋላ ወደ ዲሞክራሲያዊ ስርዓት ለመሸጋገር የሽግግር መንግስት አስፈላጊነቱ ተግባሩና አላፊነቱ እስከምን ድረስ ሊሆን ይገባል? ለሽግግር ጊዜ የሚያከለግል ህግ ደንብ ምን ምን ማካተት አለበት? ሁሉም የሚስማማበት የዴሞክራሲያዊ የመድበለ ፓርቲ ስርዓትና ህገ መንግስት እውን እንዲሆን ምን መደረግ አለበት? በኢትዮጵያ አንድነትና በብሔረሰብ ጥያቄ ባለው ግብግብ የትኛው ትግ ይቅደም? ተቃዋሚዎች ለምን የ20 አመት የወያኔው ዘረኛ ስርዓት በአገራችንና በህዝባችን ያደረሰውን ጉዳቶች ማጤን መረዳት አቃተን? የተፈጥሮ ሀብታችን በሁሉም የአገሪቱ ዜጎች በፍትሃዊና በእኩልነት ተጠቃሚ የሚሆኑበት እቅዶችና ዘይቤዎች እንዴት ሊቀመሩ ይገባል ይችላል? እንዴትስ አድርገን ብሔራዊ ጥቅማችንን ከባዕዳን ወረራ ማስጠበቅ ይገባናል? አገራችን ረሃብና ድህነትን በተለይም ሰው ሰራሽ ችግሮችን ለመዋጋት ለማጥፋት ምን መደረግ አለበት? በአገራችን ዘላቂነት ያለው ልማትና እድገት በዴሞክራሲያዊ ስርዓት ብቻ ነው ሊመጣ የሚቻለው። ያለምንም አይነት ስርዓት ይሁን በልማታዊ መንግስት አማካይነት ልማትና እድገት ሊመጣ ይችላል። ስለዚህ ከወያኔ ጋር እርቀ ሰላም መሰረትን የሚሉትን ወገኖች እንዴት በአሳብ እንታገላቸው? ከላይ የተጠቀሱትን አውደ ሐሳቦች በማያሰለች መልኩ ለመወያየት ለማጥናትና ግንዛቤዎች ለማግኘት ለትግሉ ይረዳል የሚል አሳባችንን ማለትም የምናውቀውን የወያኔን ኃጢያት ማለትም ጨፍጫፊነትና አማቂነት በአገር ላይ የፈጸመውን ክህደት ውድመት እንዲሁም መሬት ነጠቃ ችብቸባ ያለበቂ ጥናት የአባይ ግድብና ለማስፈሪያው መዋጮ አዋጡና የቦንድ ግዙ ዘረፋውን ከመተረክ ባሻገር የተቃዋሚው ጎራ የሚጠናከርበትንና የሚስማማበትን የመፍትሄ ሐሳቦች ለመሻት ይረዳል በማለት ነው። በዚህ አጋጣሚ ለችግሮቻችን መፍትሄዎች ሊሆኑ ይችላሉ የምንለውን ዝርዝር አድርገን የበኩላችንን በማቅረብ አገር ወዳድ አብዮታዊ ምሁራን በበኩላቸው በጥናት የተደገፈ አቅጣጫ ሰጪ ሐሳቦች ማፍለቅ ግዴታና ኃላፊነት እንዳለባቸው ለማስታወስ እንወዳለን። የፖለቲካ ድርጅቶችና የሲቪክ ማህበራት አስመልክቶ ምንም በአቋም ደረጃ አዲስ የምንለው ባይኖርም በተለያዩ ጎራዎች ማለትም የተቃዋሚ ድርጅቶች ስብስቦችና ንቅናቄዎች የሚነዙትን ውዥንብሮች ለመግፋት ለማጋለጥና ብሎም ጥራት መኖሩ አስፈላጊ ሆኖ ስላገኘነው አንዳንድ ማብራሪያ ለመስጠት እንገደዳለን። ሁላችንም እንደምናውቀው ስለ ፖለቲካ ድርጅቶችና ስለ ሲቪክ ማህበራት መደራጀትና ማደራጀት አስፈላጊነት ብዙ የተነገረለትና የተጻፈበት ጉዳይ ቢሆንም ክሉ አንዳንዶች አሁንም ስራዬ ብለው የፖለቲካ ድርጅቶች ትግሉን መምራት የለባቸውም ሲቪክ ማህበራት ወይም እንቅስቃሴዎች ሊመሩት ይችላሉ በማለት የፖለቲካ ድርጅቶችን የፓርቲዎችን ሚናና አስፈላጊነት በማጣጣል ላይ ይገኛሉ። በእኛ ግንዛቤ የፖለቲካ ድርጅቶች የትግሉን አቅጣጫ በመስጠት መታገልና ማስተጋል ግዴታቸው ሲሆን የሲቪክ ማህበራት ጥቅማቸውንና መብታቸውን ሊያስከብር ለሚችለው የዴሞክራሲያዊ ስርዓት ትግል ጀርባ አጥንት ሆነው ለፖለቲካ ድርጅቶች አጋር በመሆን መታገል አግባብነት አለው ብለን እናስባለን። ትግላችን ለድል ከበቃም በኋላ ሁሉም የሚቀጥሉ ድርጅቶች ለስልጣን የሲቪክ ማህበራት ለመብታቸውና ለጥቅማቸው የሚታገሉና መታገል ያለባቸው ናቸው። አንዱ የሌላውን ስፍራ አይተካም ሊተካም አይችልም። ስለዚህ ህዝባችን በተለያየ አንድነት ጎራው ባገኘው መንገድ ማለት ባጋጠመው ሁሉ በመጠቀም መደራጀት ማደራጀት አለበት። የፖለቲካ ድርጅቶችን በተጨባጭ በአገር ቤት የተግባብ ትብብር ብሎም በህብረት በመታገል የወያኔን እድሜ ለማፋጠር አስፈላጊና ወሳኝ ነው ብለን እናምናለን። የአንድነትና የብሔር ብሔረሰብ ጥያቄ ላለፉት 40 አመታት የአንድነትና የብሔር ብሔረሰብ ጥያቄ ብዙ ያወዛገበና ጦር ያማዘዘ ውድመት ያስከተለና አሁን ያለንበት የአገር ህልውና የማጣት አደጋ ላይ የተደረሰበትም ወቅት ነው። ሌላው አሳሳቢ ጉዳይ ከወያኔ ውድቀት በኋላ ከአንድ ወደ ሌላ አምባገነን የሚፈራረቀበት አሊያም አገራችን የተበታተነች ትንንሽ አገሮችና በተዘዋዋሪ ቅኝ ገዢዎች የምትተዳደር ትሆናለች የሚለው ፍርሃት ነው። ይህ እንዳይሆን መፍቀድም አለመፍቀድ ሁሉም ነገር በእጃችን ስለሆነ ቀኑ ሳይጨልም ያስፈልጋዩን መስዋዕትነት በመስፈል እንደቀድሞ አባቶቻችንና እናቶቻችን ጣላቶቻችንን ድል በማድረግ የሀገራችን ሉዓላዊነትን ማስከበር የኛ ኢትዮጵያውያን ግዴታ ነው። ባንጻሩ አንዳንዶች ተልካሻ ምክንያቶችን በመደርደር ዝምታ መምረጣቸው በእኛ አስተያየት ጥፋቱና ውድመቱ እንዲሆን እንደመፍቀድ ይቆጠራል ባዮች ነን። ተቃዋሚነን በማለት የሚወረገሩ ማለት የባዕድ ቅጥረኞች ለችግራችን መፍትሄ ብለው በአማራጭነት የሚያቀርቡት ውዥንብር ለአንድነት እና ለዲሞክራሲያዊ ስርዓት ትግል ትኩረት እንዳያገኝና አግባብነት ላለው የብሔር ብሔረሰብ ጥያቄ ለምሳሌ የባህልን እንኳን በፖለቲካና በኢኮኖሚ እኩልነት በሚመለከት በዲሞክራሲያዊ ስርዓት ውስጥ ከመገንጠል ባሻገር ለማንኛውም ችግሮች መፍትሄ እንዳይፈልግ ደንቃራ ሆነዋል። ለሃያ አመታት ሙሉ የተሞከረውን የጎሳ ፖለቲካ ከዲሞክራሲ ስርዓት መፍጠር ትግል በፊት ቀድሚያ ተሰጥቶት በነበረው ሁኔታ እንዲቀጥል አድርባዮችና ተለጣፊዎች የሚያደርጉትና የማያደርጉትና የማይፈነቅሉት ድንጋይ የለም። ኢትዮጵያን አንድነትና ዲሞክራሲያዊ ስርዓት ትግል አሳባችን በይበልጥ ግልጽ ለማድረግና አቋማችንን አንጥረን ለማውጣት ለድርጅታችን የአፓ ልሳን ዲሞክራሲያ አንኳር ናቸው ብለን የምናስበውን ቅንጭብ አድርገን እንጥቀስ። ኢህአፓ ከተመሰረተ ጊዜ ጀምሮ ባመነበት መንገድ ለኢትዮጵያ ህዝብ አንድነትና የመብት ባለቤትነት የታገለና ዛሬም የሚታገል ድርጅት ነው። ነጋ ጠባ ጣላቶቹ አንዴ በትምክህት አንዴም ባስገንጣይነት ቢከሱትም ድርጅቱ ያገረን ጥቅምና አንድነት አፋልፎ በመስጠትና በእምነቱም ላይ በመደራደር ታሪኩን አላቆሸሸም። ከተመሰረተ በኋላ ለምሳሌ ከሻዕቢያ የነበረው ግንኙነት ኢህአፓ የኤርትራን ቅኝ ግዛትነት ከመቀበሉ ጋር ተጣምሮ መቅረብ ሲጀምር ኢህአፓ እንደ ወያኔ በርከክ ብሎና ገብሮ የተባለውን የተቀበለና ታሪክን የካደ እምነቱን የናወጠ ሳይሆን በዚሁ የተነሳ ግንኙነትን ያቋረጠ ድርጅት ነበር። ዚያድ ባሬም ሆነ የአረብ አገሮች ለኢህአፓ ሊያደርጉለት የሚችሉት ድጋፍና ትብብር የኢትዮጵያን ህልውና መካደን ወይም መጻረርን የግድ ባለ ጊዜ ኢህአፓ አላደርገው ማለንቺ ለመሳሪያና ለገንዘብ እርዳታ ሲል መርሆውንና አገሩን አልሸጠም። ያሰት ሊቀመቋሶች ቢቀባጥሩም ቢባዛያድ ባሬ ብሎ አልጮኸም። በናቅፋ በረሃ ለጋና ወጣት ህይወትን እንደወያኔ ለጠመንጃ አልለወጠም። ያኔ ከተለው በነበረው ርዕዮት መሰረትና ለሰው ልጅ መብትም ከመቆርቆሩ የተነሳ እንዲሁም ለመተማመንና ለጋራ ትግል መንገድ ይጠርጋል ብሎ በማሰብ የመገንጠልን መብት ቢያውቅም ይህ መብት እውን መሆኑ ህዝብን ይጎዳል በማለቱና ለህዝብ አንድነት በመሟገቱ ገና ከመጀመሪያው የብሔር ቅራኔ አብይ ቅራኔ ነው፣ መገንጠልም አማራጭ የለሽ መፍትሄ ነው ካሉት ከነወያኔ ጋር ተቃርኗል። በፖለቲካና በጠመንጃም ተፋልሟል። ወያኔ ያዝበረበረው አይነት የጠባብ ብሔረተኝነት መርዝ ለሀገር ምንኛ ጠንቅ ሊሆን እንደሚችል ብዙሃኑ ገና ሳይገነዘቡት ኢህአፓ ወያኔን በጠባብ ብሔረተኛነት ፈርጆ በተቻለው ሁሉ ታግሏል። በዚህ ትግል ኢህአፓ ያደረገውን እጥር ምጥን ባለ መልኩ አስተዋጽኦ ወደፊት ባመቼ ታሪክ ሁኔታ መዘርዘሩ የሚቻል ሲሆን ድርጅቱ ይህንን መብት ሊቀበል መብቱ በስራ ይዋል በሚል ግትርና ጎጂ ይሆናል ከሚል መንፈስ ሳይሆን መብት ማወቁ ለመተማመን ጥርጊያ ሆኖ ግና የህዝብ አንድነት ጠቀሜታና አማራጭ ለሽነቱ ተቀባይነት ይኖረዋል በሚል ነበር። ዲሞክራሲያ ለዩትም ግንቦት 1994 ዓመተ ምህረት ለማጠቃለል በአንድነት ጎራ የተሰባሰቡንና ወደፊትም መሰባሰብ ያለባቸው ወገኖች በእኛ እምነት ልዩ ትኩረት ሰጥተን ጥርት ያለ አቋም ላይ ለመድረስና ወያኔን በጠላትነት ፈርጆ የመረባመት ቸመንገድ ሁሉ ለመታገልና ለማስወገድ መደራጀትና ማደራጀት አንድነትን ያረጋግጠ ዴሞክራሲያዊ ስርዓት ማምጣት ግዴታችንን መሆኑን መገንዘብ አለብን። በጽሁፋችን ከላይ የጠቀስነው አውደ ሐሳቦች በሚቻልን ማለት የስርነቀል ለውጥ የሽግግር መንግስት አስፈላጊነት ተግባር ውስጥ ምን መሆን እንዳለበት የዴሞክራሲያዊ የመድበለ ፓርቲ ስርዓት የተፈጥሮ ሀብታችን አጠቃቀም እቅዶችና ዘይቤዎች እንዲሁም ልማት እድገት እንዲሁም ረሃብና ድህነትን የመዋጋት የማጥፋት ዘመቻ የመሳሰሉትን ማጤንና መረዳት የዓላማ አንድነት ለማምጣትና ትግሉንም ከግብ ለማድረስ አስፈላጊ ነው። የሀሳብ ፍጭት ማድረጉ ጠቀሜታ የሀገራችን ህልውናን በማስጠበቅ ዴሞክራሲያዊ ስርዓትን እውን እናደርጋለን የሚልን ጽኑ እምነታችን ነው። ስለ ትግል ማውራቱ አክትሞ በትግል መሰማራቱ ይስፈን። በተደራጀና በተባበረ ህዝባዊ ትግል እናቸንፋለን።
I'm not a demon, I'm not a demon.